የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለት አርብ ሚያዝያ 23 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። የኮቪድ-19 ቫይረስ ስርጭትን ለመከላከል ስንል ይህንን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። እንኳን ለዓለም አቀፍ የላባደሮች ቀን አደረሳችሁ እያልን አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ።
በቅድሚያ ከ3 ሳምንት በፊት የ172000 ብር የሚገመት ማለት ነው ከመንግስታውያንና መንግስታውያን ያልሆኑ ተካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው።
ሰማችሁት? በመቀለ ከተማ የሚኖሩ ኤርትራውያን በስደተኞች መጠለያ ውስጥ የሚኖሩና ወደ ካምፕ መግባት ያልቻሉ ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ከዚህ ዘገባ ላይ የተቀነጨበ ድምጽ ነው። በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፈቃደኛ ወጣቶች በኮሮና ቫይረስ ምክንያት የተቸገሩ ሰዎችን እያገዙ ናቸው። ከዝግጅታችን ማብቂያ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽት ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችኋለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 912 የላብራቶሪ ምርመራ 2 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህን ተከትሎም በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 133 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው 2 ግለሰቦች ወንዶች ሲሆኑ አንደኛው የ25 ዓመት ወጣትና ከኬንያ ተመልሶ በሞያሌ አስገዳጅ ለይቶ ማቆያ ውስጥ ያለ ሲሆን ሌላኛው ደግሞ የ20 ዓመት ወጣትና ከፑንትላንድ ተመልሶ በጅግጅጋ አስገዳጅ ለይቶ ማቆያ ውስጥ ያለ መሆኑን ኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ ባወጣው መግለጫ አስታውቋል። በአጠቃላይ በሀገሪቱ እስካሁን ድረስ 18754 ሰዎች የላብራቶሪ ምርመራ ተደርጎላቸዋል። ጆ ባይደን በቀድሞ የሴኔት ባልደረባ የቀረበባቸውን የወሲባዊ ትንኮሳ ክስ ክደዋል። ወንጀላው ትክክል አይደለም፣ ይህ በፍጹም አልተፈጸመም ብለው በዛሬው ዕለት ተናግረዋል። በቀድሞ የሴኔት ባልደረባ ቴራ ሬድ ለቀረበባቸው ውንጀላም ይህ የዲሞክራቲክ እጩ የመጀመሪያ አደባባይ ምላሽ ተደርጎ ተወስዷል። ሞርኒንግ ጆ በሰኘው የኤምኤስኤንቢሲ ቴሌቪዥን ትርኢት ላይ ቀርበውም ለመጀመሪያ ጊዜ ማብራሪያ ሰጥተዋል። ባይደን ብሔራዊ ወመዘክር የተባለው አይነት ክስ ቀርቦ እንደሆነ እንዲያጣራ እንደሚጠይቁ አስታውቀዋል። የቀድሞ ባልደረባ እንደ አውሮፓውያን አቆጣጠር በ1993 ክስ ማቅረቧን ተናግራለች ያሉት ባይደን፣ ሆኖም የዚህ ክስ ማስረጃ የላትም፣ በሴናተርነት ዘመኔ ለዴላዌር ዩኒቨርሲቲ የለገስኳቸው ሰነዶች የግል ሰነዶችን አያሳዩም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በኮቪድ-19 ፊት የዓለም መሪዎች በተቀናጀ ሁኔታ አለመተባበራቸው አሳዛኝ መሆኑን ተናግረዋል። ከቢቢሲ ጋር በነበራቸው ቆይታ አንቶኒያ ጉተሬዝ እያንዳንዱ ሀገር በራሱ ፖሊሲ ብቻ ይጓዛል፣ የተለያዩ ሀገሮች የተለያየ አተያይና ስልት አስተዳደር አላቸው፣ ይህም ቫይረሱ እንዲዛመት አድርጎታል ብለዋል። የተባበሩት መንግስታት ድርጅት የበላይ እኛም አመራር እንደሚያንሰን እሙን ነው ባሉበት ቆይታቸው ቁልፍ የዓለም ሀገራት በአንድነት የጋራ ስልት በመፍጠር መላው ዓለም አቀፍ ማህበረሰብን ወደ አንድ እንዲያመጡ አሳስበዋል። የተባበሩት መንግስታት ድርጅት 8% ወይንም 500 ሚሊዮን የዓለም ህዝብ የኮቪድ-19 ቫይረስ በፈጠረው ውጥንቅጥ ምክንያት ወደ ድህነት ይገፋል ሲል ተንብዮአል። የፈንጠዝያ ድባብ ወደ ደቡብ አፍሪካ መንገዶች እየተመለሰ ነው። ይሄ ሆነው ሀገሪቱ የሰራተኞች ቀንን የባህል ቀን አድርጋ በመቀበሏና ዘርግተው የነበረውን የእንቅስቃሴ ገደብ ቀስ በቀስ ማላላት በመጀመሯ ነው። ከጆሃንስበርግ እስከ ኬፕታውን ሌሎችም አካባቢዎች ድረስ በሺዎች የሚቆጠሩ ሰዎች ያፍና አፍ መሸፈኛ ጭምብል አጥልቀውና ርቀታቸውን ጠብቀው ሲንሸራሸሩ ታይተዋል። በአምስት ሳምንታት ውስጥ ለመጀመሪያ ጊዜ ሰዎች ከማለዳው 12 ሰዓት እስከ ረፋድ 3 ሰዓት ድረስ አካላዊ እንቅስቃሴ እንዲያደርጉም ተፈቅዶላቸዋል። ደቡብ አፍሪካ 5600 የኮሮና ቫይረስ ተጠቂዎችና 83 ሟቾችን በማስመዝገብ ከአፍሪካ ሀገራት ቀዳሚ ሆናት። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
አብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። መቀለ ከተማ የሚኖሩ ኤርትራውያን ተሰባስበው በስደተኞች መጠለያ የሚኖሩና ወደ ካምፕ መግባት ያልቻሉት ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ይህንን በጎ ምግባር እየፈጸሙ ካሉት መካከል ሙልጌታ ጽባ አንዱን አነጋግሯል።
የኤርትራ ስደተኞች በሚገኙባቸው መጠለያ ካምፕ እየተዘዋወሩ አስፈላጊ የኮሮና መከላከያ ቁሳቁሶች እያደሉ ካሉ አንዱ የሰባዊ መብት ተሟጋችና የመቀሌ ኤርትራን ማህበረሰብ አስተባባሪ ዘር አይደረሳ የስደተኞች ካምፕ ሰዎች በብዛት የሚኖርባቸው ስለሆኑ ለቫይረሱ ወረርሽኝ ተጋላጭ ነው ብሏል። ይህንን ችግር ለመፍታት ነው ተሰባስበን እየሰራን የምንገኘው ብሏል።
ያሉ ኤርትራዎች በትግራይ ወይ በኢትዮጵያ የሚገቡ ማለት ነው የማህበራውና የቁጠባው ችግሮች አላቸው። ለዚህ በአቅማችን ለመፍታት ተባብረን ያለው ችግር በትንሽ እንኳን ቢሆን አቅመ የሌላቸው እናቶች አባቶች ምናምን ህፃናቶች ምናምን አሉ ለነሱ እርዳታ ለማድረግ ነው ጀመርነው። ስለዚህ በዚህ ነው የተቋቋመው የኤርትራ ኮሚኒቲ ደግሞ የኤርትራ ኮሚኒቲ ኦር ኤርትራን ኮሚኒቲ ወጣቶች ስብስብ ሆኖ በውጪ ያላሉ ኤርትራዎች ተባብረን ማለት ነው እርዳታ እናደርጋለን ማለት ነው። ካምፕ የሚገኙ በኤርትራውያን ስደተኞች ማለት ነው ለሱ በዚህ የኮሮና ቫይረስ ወረርሽኝ ማለት ነው አቅማችን በሚፈቅደው የህክምና ቁሳቁሶች ማለት ነው እንደ ማስክ አልኮል ሳንታይዘርስ ሳሙና ፈሳሽ ማለት ነው እንደዚህ የመሳሰሉ ለፕሮቴክሽን ለሳቸው እንዲጠቅም ምክንያቱም አብሮ ስለሚኖሩ የቫይረሱ ባህሪ ደግሞ አብሮ የሚኖር በጣም አስቸጋሪ ነው። ስለዚህ ቶሎ ነው የሚስፋፋ ማለት ነው። ስለዚህ ገና ካልገባ ለመከላከል ማለት ነው በቅድሚያ ከ3 ሳምንት በፊት የሞቶ 72000 ብር የሚገመት ማለት ነው ከመንግስታውያንና መንግስታውያን ያልሆኑ ተካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው። በሁለተኛ ዳግማይት ሳይ ለበሱም የማህበራውና ቁጠባው ችግሮች ያሉ መፍታት ችለናል። እሱ ደግሞ የግማሽ ሚሊዮን ብር የሚያወጣ ከኤርትራውያን ውጪ ያሉና ከትግራውያን ሁሉ ወንድሞቻችን ሰባስበን አቅርበናል ማለት ነው።
በተለይ ደግሞ በአሁን ጊዜ ወደ መጠለያ ካምፕ መግባት ያልቻሉ በሸራሮ ከተማ በአንድ ትምህርት ቤት ተጠልለው የሚገኙ ከ500 በላይ የሚሆኑ ኤርትራውያን ምግብና አስፈላጊ ቁሳቁስ ስለሚያስፈልጋቸው ለነሱም ገንዘብ በማሰባሰብ እያቀረብን እንገኛለን ብሏል ዘርአይ።
ትልቁ ችግርና ትልቁ ለሱ ችግር መፍቻና ያስቀመጥ ነው የዚህ በአራ ለስደተኞች ትንሚል ማለት ነው በሱ አልቀበልም የምብል ባይነት ማለት ነው። ኤርትራዎች ወደ 500 የሚደርሱ በሽራሮ ከተማ የኖሩ ነው እስካሁን የሪፊጅ ስታቱስ እየሳቸው በኢትዮጵያ ማለት ነው ተገልለዋል ማለት አልተቀበላቸውም። ስለዚህ ለነሱ ከዚህ ቫይረሱ እንዳይጠቁ አዲስ እንደመሆናቸው በዚህ 3 ማንት 4 ሳምንት የገቡ ናቸው። ስለዚህ እንዳይጠቁና አዲስ እንደመሆናቸው የህክምና ሙያ የህክምና ትምህርት በመስጠት መከላከያ የህክምና ቁሳቁሶች በመስጠት ቶሎ እንድንደርስላቸው አድርገናል ማለት ነው። በትልቁ እሳቸው የሚገኙት በከተማ ሽራሮ በመንግስትና ህዝብ ትግራይ አላይነት ማለት ነው እሳቸው ነው አሁንኛ ማናጅመንቱ ይዘናል ማለት ነው። ኤርትራን ኮሚኒቲና ቀይ መስቀል የትግራይ ቀይ መስቀል አብረን ሆነን እየሳቸው ምን ማድረግ እንዳለባቸው እስከ መፍትሄም ያገኙ ማለት ነው። ስለዚህ የገጠመን ምንድነው አዲስ እንደመሆነቸው ኳራንቲን ነው የነበሩ በሱ ለሁለት ሳምንት ነጻ ሆነዋል ምንም አልተገኘ ማለት ነው። ከዛም በኋላ ግን የማህበራውና ቁጠባው ችግራቸው መፍታት ነው የገባ ነው ማለት ነው። አዲሶች ማለት ነው ወደ 500 የሚጠጉ ገና የገቡ ነው ከኤርትራ ባይ ዘ ወይ ትናንትናም አንድ 15 ምናምን የሚሆኑ በራማ ገብተዋል እዛው አሉ። ስለዚህ ለሁሉም እነዚህ 500 ምናምን የሚደርሱ ኤርትራዎች የሚንከባከባቸው የለም የሚረዳቸው የለም የምግብ የውሃ የሁሉም ነገር ለስደተኛ የሚያስፈልግ ነገሮች ቁሳቁሶች ማለት ነው አልተሰጡም። በፌደራል መንግስት ሊሰጡ ይገባል በእንዳራ ማለት ነው አልተፈቀደም። ስለዚህ ለሱ ችግር የመፍታት እኛ ኤርትራውያን ኮሚኒቲ በመቀለም ይገኝ ማለት ነው የወጣቶች ስብስብ እንትና አድርገናል ማለት ነው። ስለዚህ ከመንግስትና ህዝብ ትግራይ ተባብረን ስፔሻሊ ከከተማ ሽራሮ ህዝብ ማለት ነው በጣም አመስግናለሁ። ከዚህ በዚህ አጋጣሚ ህፃናቶችና ሴቶች ናቸው በብዛት ማለት ወደ 90% የሚገኙ ማለት ነው።
زرعي درس ارتران سدتنيوش ودي تيبيا مقبات اهونم عالاق اومن بلوان لامي قابو عدي سدتنيوش تكرات مدرقان لبت سيلم قلتوان ارتران بوجهاغرات يمينورو بتالي دقموم باميركا يدينفر كولورادو نواريوش اندهم يسغرق اللي نواريوش بتالي يشرارو كتما حزب تلق تبر لا سدتنيوشو يادرقانو سيل قلتوان
دنفر كولورادو امي جنيو ارتران مالتنو سوسا هونو تسباسو يارات موتو كمنا منشيه አገዝ አድርጎናል እነዚህ እዚህ አገዝ ደግሞ ባለፈው ሳምንት ማለት ነው ሙሉ የፍርናሽ የመስራሰሉ የምግብ everything ጤፍ ሚሽላ ሩዝ ምናምን የሚያስፈልጉ ልብሶች ለህፃናቶች ለእናቶች ሁሉም አድርገናል በአቅም ማለት ነው በዛ ጋጣም በጣም አመሰግናለሁ በጣም ለህዝብ ደንቨር ኮሎራዶ ሰሜን አሜሪካ ኤርትራን በጣም አመሰግናለሁ ስለዚህ አገዙ ግን እንዲቀጥል ምክንያቱም እዚህ ምናልባት ለአንድ ወር ግማሽ ምናምን ቀለብ ሊሆን ይችላል ማለት ምግ ማለት ነው ቀጣይ መሆን አለበት እስካሁን ያደረግነው ለተባበሩት መንግስታት ጥሪ አቅርበናል ማለት ነው በራሱም የተለያየ UNHCR Human Rights Watch ምናምን የመሳሰሉ እንዲደርስላቸው እንደዚህ የመሳሰሉ ኤርትራን አዲሶች ማለት ነው የስድስተኛ መብታቸው አልተጠበቀም ስለዚህ መጠበቅ አለባቸው ብለን በተቻለን መጠን ባልን አቅም ማለት ነው አርገናል ስለዚህ የዙ ውጤት ደግሞ እሳቸው የኮነኑትና እንዲቀበል ጫና ያደረጉት ነው እዚህ ካልሆነም ግን ማለት ካልተቀበልኩም ችግሩ ለኛ ነው እኛ ነው ህዝባችን መንከባከብ ያለብን ህዝባችን ደግሞ እስከሚሆን ድረስ የቻልኑ ነገር እናደርጋለን ማለት ነው እዚህ ነው እቅዳችን
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም
ከዚሁ ጋር በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፍቃደኛ ወጣቶች በየሰፈሮቻቸው ያሉ በኮሮና ቫይረስ ምክንያት የተቸገሩትን እየረዱ ናቸው። አስቀድሞ በሳቢያን ቀጠን አንድ ወጣቶች የተጀመረው ይህ እንቅስቃሴ አሁን ደግሞ አድማስ ማስፍቶ በሁሉም የከተማው ሰፈሮች ያሉ ወጣቶችን ያሳተፈና የተቸገሩትን ተደራሽ ያደረገ ሰፊ እንቅስቃሴ ደግሞ ተሻግሯል። ከዚህ እንቅስቃሴ ጀርባ በፈርቀዳጅነት የሳቢያን ቀጠን አንድ ወጣቶችን በማስተባበር በሰፈራቸው የተቸገሩትን መርዳት እንዲጀምሩ ያስቻለውና ለሌሎች ሰፈሮችም አርአያ የሆነውን ወጣት ነጻነት ጥላሁን ወይም ደግሞ በስፋት በሚታወቅበት ስሙ አቢዳልን ዘጋቢያችን አዲስ ቸኮል አነጋግሮት ነበር እንደሚከተል ይስማል።
እሺ ስሜ ነጻነት ጥላሁን ይባላል። ያው በቅጥል ስሜ ነው ሰዎች የሚያቆኝ አቢዳል ይባላል። የድሬዳዋ ከተማ ነዋሪ ነኝ። እሺ ያው መነሻ አሳባችን መጀመሪያ ሰፈርኛ አካባቢ ምንኖር ሳቢያን አካባቢ ምንኖር ሬዲዮ ሳቢያን አካባቢ የተወሰነ እርስ በርስ ምንተዋወቅ ጓደኛሞች ያለውን መረጃ ከተማው ላይ ኮሮና ቫይረስ በመገኘቱ ምክንያት ብዙ ባጃጆች መንገድ ሆቴሎች በመዘጋጋታቸው ምክንያት ብዙ ሰዎች ኢኮኖሚያቸው ከዘቀዘባቸውና ይሄንን ደግሞ ስታስብ ብዙ ሰዎች በችግር ሊጠቁ እንደሚችል አሰብንበትና የቻልነው ለምን አናረግም በሚል ሰፈር አካባቢ የምንገኙ እርስ በርስ ጓደኛሞች ሳንቲሞችን በማዋጣት ለ20 ሰው ለሚሆኑ እናቶች በጣም አስከፊ ችግር ላይ ናቸው ለምንላቸው መርጠን ለ20 ሰው እርዳታ አደረግን አስቤዛ ገዝተን ቤት ድረስ የመውሰድ ያንንም በመናረግ ሰዓት ብዙ የእናቶች ጎንተና የድጋፍ ያልደረሳቸውና በጣም በአሳዛኝ ሁኔታ ችግር ኢትዮጵያ ውስጥ እንደምታዩ ተመሳሳይ ነው እና ይሄንን እናቶች የማደረሱን ስራ በቀጣይ እንዴት ነው መስራት ያለብን የሚለውን ሐሳብ ውጪ ያገር ከሚኖሩ የሬዲዮ ልጆች ጋር መነጋገር አለብን በሚለው ሐሳብ ላይ ተወያየንና አንድ ጓደኛችን ወንድማችን አለ ቻይኒስቶ አሸናፊ ተሻገር የሚባል እንግሊዝ ሀገር የሚኖር ከሱ ጋር በስልክ አወራን በመናወራው ሰዓት የሱም ሐሳብ ነበርና በጣም ደስተኛ በመሆን ይሄንን ነገር በስፋት እንሰራዋለን በስፋት ለሰፈራችን አቅመ ደካሞች ተደራሽ እንዲሆን በስፋት መርዳት አለብን በሚል ወዲያውኑ በተነጋገርን በሁለተኛው ቀኑ ገንዘብ ማሰባሰብ ጀመርን በሶሻል ሚዲያ ህዝቡ ያወቀ ከድሬዳዋ ተወላጅም ያሉትም ሳንቲሞችን በመሰብሰብ ለ300 ሚሊዮን እናቶች አስቤዛ የመግዛት እና ቤት የማድረስ ፕሮግራም አካሄደናል ማለት ነው። አሁን ባለፈው 300 ሰዎችን ስንረዳ እንዳጋጣሚ ፋሲካ በዓል አከባቢ ስለነበር ለክርስቲያኖች ዋዜማ አከባቢ ነው የሰጠነው ለባሉ ፋሲካ ዋዜማ አከባቢ። አሁን ግን 200 ሰዎችን ምንረዳበት ሙስሊም እናቶችና አባቶቻችንን በፋይናንሻል ለመደገፍ ካሰባሰብ ነው ገንዘብ ላይ ለጾም መፍቻ የሚሆናቸውን ሳንቲም እቅድ አርግተን ቴምር ማፍጠሪያዎችን አስቤዛ ገዝተን ለመስጠት አስበናል ለብዙ እናቶች። ይሄንን መረጣ ላይ ነን አሁንል ነው እየጨረስን ነው። በጣም በዚህ ረገድ ደስ ያለኝ ነገር ቢኖር የሰው ልጅ በሚለው ነው የተንቀሳቀስነው። ብሔር ሃይማኖት የሚለውን ነገር ፈጽሞ አላስገባንም። ምክንያቱም ይሄ የመጣብን ወረርሽኝ ብሔርን ዘርን የሚመርጥ አይደለም። ሁሉንም ሰው ችግርን መንስኤ በማድረግ የተሸገሩትን ሰዎች ሁሉ በሰፈር ሽማግሌዎች አማካኝነት እንዲለዩልን የማድረግ ስራ አሰራን። እነዛን ሰዎች በቦታው ሄደን እኛ የማጣራት ስራ አሰራን። ይገባቸዋል ትክክል ነው የሚሉትን መርጠን ድጋፍ አርግተናል። ይሄ ዘር ሃይማኖት የሚለው ድሬዳዋንም አይወክልም። ያው ብሔር ብሔረሰቦች መኖሪያ ስለሆነች ድረስ ሁሉም ሰው ልዩነታችንን አክብሮ የሚኖርባት ሀገር ነች። ያው በዛ መሰረት ተንቀሳቅሰናል።
ይሄ ሳቢያን ላይ ያደረጋችሁት እንቅስቃሴ ወደ ሌሎች አካባቢዎች ተስፋፍቷል። የእናንተን አራያነት በመከተል ከተማ ውስጥ ሌሎች ተመሳሳይ ተካሄዱ ነገሮች አሉ።
አዎ ይሄንን ሐሳብ አስተበን ወደ ተግባር ስንገባ ብዙ የድሬዳዋ ጓደኞቻችን የምንተዋወቅ ሰዎች በየሰፈራቸው በዘጠኙም ቀበሌ ይሄ ስራ መደረግ ተጀመረ። እኛ ያው ብንጀምረውም ውስጣቸው የነበረ ነገር ስለነበረ ምንም መንደርደሪያ ያሳብ ወዲያው ነው የጀመሩት ሁሉም ሰፈር ላይ ማለት ነው። ለምሳሌ አዲስ ከተማ፣ ደቻቶ፣ ኮኔል ጫተራ፣ መጋላ፣ ጎሮ በብዛት በቃ ዘጠኙም ቀበሌዎች ላይ ገንደቆሬ፣ ለምበሯን ሁሉም ማለት ይቻላል አሁን ድሬዳዋ ላይ በሙሉ ኤሪያዎች ላይ ይሄ ነገር እየተደረገ ነው። እና እኛ ጥሩ ራይ የኛን ፈለክ ሰው መከተላችን መከተሉ በጣም አስደስቶናል። እና ድሬዳዋም አሁን እንደምታየው ወደ ፍቅር የፍቅር በሮቿ እየተከፋፈቱ ነው። ሁሉም ብሔር ዘር ቀለም ሳይል እየተረዳዳ ነው። ሰው በመሆኑ ብቻ ያማከለ ሁሉም አካባቢ ይሄ ነው አለለ። በአጠቃላይ ማለት ይቻላል ማንንም ሰው እንደ ድሬዳዋ ብሔር ብሔረሰቦች መኖሪያ ቋመውን በተግባር አስመስከረናል። የፍቅር በራችን ተከፍቷል። ያው እግዚአብሔር ያዝልቅልን።
መረጃው አለ ግድግዳ ሌሎች ሰፈሮች ላይ ተካሄዱ ድጋፎችን በተመለከተ?
ኦኬ። አሁን ለምሳሌ ወደ አምስተኛ አካባቢ ወደ 200 ገደማ የሚሆን ሰዎችን አቅመ ደካሞችን እንደረዱ አቃለሁ። አዲስ ከተማ 400 ሰዎችን እንደረዱ አቃለሁ። ደቻቶ እንዲሁም ወደ 250 ወር 300 አካባቢ ሰዎችን እንደረዱ አቃለሁ። ጎሮ ወደ 400 500 ሰው የሚሆን አቅመ ደካማዎች ረድቷል። ቀፊራም እንደዚሁ 300 ገደማ የሚሆን እናቶች አባቶች ረድቷል። ገንደቆሬም አሁን ዝግጅት ላይ ናቸው እንደዚሁ ለመርዳት 400 ሰው ሊረዱ ያሰቡ መስለኝ። ገንደገራዳ ፖሊስ መሬት እንደዚህ ዝግጅት ላይ ያሉ ሰፈሮች አሉ ለመርዳት አስቤዛዎችን በመሸመት ላይ ያሉ በዘጠኙም ቀበሌ ያሉ ኮኔል ጫተራም እንደዚሁ ለመርዳት ዝግጅት ላይ ናቸው እየረዱም ነው። ጾም የሙስሊም በዓልን በምክንያት በማድረግ አቅመ ደካሞችን ጾም እያስፈቱ ነው። በተለያዩ ሰፈሮች ላይ ሁሉም ያሰማቸውም ያልተቀስቀሱ ሰፈር ነው። ኦኬ። በማስተላለፍ የምፈልገው መልእክት ያው ወጣቶች ሁላችንም ይሄንን በጎ ስራ ስንሰራ ዋንኛው መርሳት የሌለብን ይሄ ችግር ዘር፣ ብሔር፣ ቋንቋ፣ ሃይማኖት የማይል ስለሆነ ሰው በመሆን ብቻ አስቀድመን እንርዳላለሁ። ምንም ያላማከለ ንጹህ ነገር እንስራ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የምትተላለፍላችሁ ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ የድረገጽና በስልክ አማካኝነት ትዕዛዞችን እየተቀበለ አዲስ አበባን ማዕከል በማድረግ ወደ ተለያዩ ክልሎች እቃዎችና ሰነዶችን የሚያጓጉዘው እሺ ኤክስፕረስ የተሰኘ ድርጅትን የተመለከተ ነው። ከድርጅቱ አጋር መስራችና ስራ አስኪያጅ አቶ ጥጋቡ ኃይሌ ጋር ቆይታ አድርገን ነበር። ከተመሰረተ 2 ዓመት የሆነው ይህ ድርጅት በተለይም የኮቪድ-19 ስርጭትን ለመክታት ሰዎች በእንቅስቃሴ ገደብ ውስጥ ባሉበት በዚህ ወቅት የበለጠ መፍትሄ በመሆን እየሰሩ መሆናቸውን አቶ ጥጋቡ ኃይሌ ገልጻሉ። አቶ ጥጋቡ ድርጅታቸው በየት አካባቢዎች እየተንቀሳቀሰ እንደሚገኝ ከሚያስረዱበት ይጀምራል።
አዳማ፣ ሐዋሳ፣ ድሬዳዋን በትንሹ በ24 ሰዓት ውስጥ ይደርሳል እቃ ከተቀበልን እስከምናደርሰው ባለው ጊዜ ማለት ነው። መቀሌ አንድ ቀን ከግማሽ አካባቢ ይፈጃል። በአብዛኛው ዴሊቨር እናደርጋቸው እቃዎች ደንበኛ የሚያመጣቸው እቃዎች ናቸው። ደንበኛ ውሰዱልኝ የሚል ዶክመንት ይሆናል። የተለያዩ ኢንዱስትሪያል ፓርክ ውስጥ ያሉ ድርጅቶች ያሉ ኮሚኒኬሽኖች ሊሆን ይችላል። የግል ደግሞ አስቸኳይ የሆኑ እቃዎች ሊሆን ይችላል። አሁን ባለበት ሁኔታ በአብዛኛው ከኮሮና ጋር ተያይዞ ኦርደር የሚደርጉ እቃዎች አዲስ አበባ ላይ ፎከስ ያደረጉ ናቸው። ክፍለ ሀገር ግን ኖርማል ያሉ የተለያዩ ዶክመንት እንቅስቃሴዎች ላይ ፎከስ ያደረጋል። በአብዛኛው እዚህ ሆነው ለምሳሌ በክፍለ ሀገር ብራንች ያላቸው ድርጅቶች እቃዎቻቸውን በእኛ በኩል ይልካሉ።
እሺ ኤክስፕረስ ከተለያዩ የጅምላ አከፋፋዮች ጋር ህብረት በመፍጠርና እቃ በመረከብ ለተጠቃሚዎች የሚያደርስ ሲሆን አስፈላጊውን የኮሮና ቫይረስ ስርጭት ለመግታት የሚረዱ ቅድመ ጥንቃቄዎችን በማድረግ እንደሚያከፋፍሉም አቶ ጥጋቡ ይገልጻሉ።
አሁን ሰው በየሱፐርማርኬቱና ምግብ ቤት ሄዶ መብላት የሚችልበት ሁኔታ ነው የነበረው። አሁን ግን ሰው ቤት እንዲቆይ መንግስት አድቫይስ ያደርጋል። ሰው ደግሞ ለአንድ ቢዝነሶች ሰርቫይቭ ማድረግ አለባቸው። ቢዝነሶቹ ብቻ አይደለም የሚታየው፣ ከቢዝነሶቹ ጀርባ ብዙ ሰራተኛ ይኖራል። እነሱም ሰርቫይቭ እንዲያደርግ ሰራተኞቻቸውን ደግሞ ይዘው እንዲቆዩ ለማስቻል አንድ ሰው ቤት ሆኖ ኦርደር የሚያደርግበት መንገድ አረንጅ መደረግ አለበት። ምግብ፣ መጠጥ፣ የተለያዩ የቤት መጠበቂያ፣ የግል ንጽህና መጠበቂያ ትልቁ ደንበኛችንና አሁን ያለው የኢስት አፍሪካ ሀውስ ነው። ሰው በስልክ ኦርደር ያደርጋል፣ ኦንላይን ደግሞ ይገጥላል። የትራንዛክሽኑ በሽታ የማስተላለፍ እድል ስላለው ማለት ነው። ዘን በስልክ ኦርደር አድርጎ ፓኬጁ ሬዲ ከሆነ በኋላ እኛ ሂደን ቢካርበን ለዛ ሰው ባለበት ዴሊቨር እናደርጋለን። ኖርማል ይሄ ሰው ቤቱ ያለ መግዛት ማስቻሉ እንዳለ ሆኖ እኛ ደግሞ እኛ ሞተረኞች መልእክት ለማድረግ አንድ ሰው የተቸገረውን ነገር ለማሟላት በሚሰሩበት ሰዓት ጥንቃቄ ደግሞ እንዲያደርጉ እናደርጋለን። ለአንድ ዴሊቨሪ አንድ ጓንት እንዲጠቀሙ እናደርጋለን። ማስክ ሞተሮች ደግሞ በየሁለት ቀኑ ዲስኢንፌክት እንዲደረጉ እናደርጋለን።
አቶ ጥጋቡ በዚህ የስራ ዘርፍ ውስጥ ትልቁና አስቸጋሪው ነገር ከእንደዚህ ያለ የስልክና የድረገጽ ገበያ ጋር ህብረተሰቡን ማስተዋወቅ መሆኑንም ነው የሚናገሩት።
ሰርቪሱ ማስለመድ በጣም ከባድ ነገር ነው። ስራው ሰራተኛ ሰልጥኖ ለዚህኛው የተሻለ ሰራተኛ ማቅጠር ራሱ ከባድ ቢሆንም ገና ነው፣ ማኔጅ ማድረግ ይቻላል። በአብዛኛው በጣም ከባድ ሰርቪሱን ለተጠቃሚ ማስለመድ። ይሄ ለሁለት አይነት ቢዝነሶች ናቸው። አንድ ቢዝነስ ኦልሬዲ ሰው ይጠቀምበታል። በዋጋ ወይም በጥራት ተወዳድረሽ ነው ያን የምትገቢ፣ ብዙ ላይከብድ ይችላል። ህብረተሰብ ያለመደው ግን አስተምሮ ሰርቪስ ማሳደግ ግን ትንሽ ይከብዳል። ና ሰርቪስን ማስለመድ በዚህ ስራ ውስጥ በጣም ከባድ ነገር።
የእሺ ኤክስፕረስ ስራ አስኪያጅ ለእነዚህ ችግሮች መፍትሄ ይሆናሉ የሚሏቸውን ነገሮችም ይጠቁማሉ።
በዋናነት በየትኛውም በዓለምም በእኛ ሀገርም ባለው ኢኮኖሚ፣ አሁን ደግሞ ሰው ኦንላይን እየገዛ እየሄደ መሄዱ አይቀርም። የእኛ አይነት ድርጅቶች በጣም አስፈላጊ ናቸው። ከዛ መሆን እንደዚህ አይነት ሲስተም ስለሌለን አሁን ላሉ ከኮሮና ጋር የተያዙ ላሉ ነገሮች ተገላጭ አድርጎናል። ኖርማል የቻይናን ብናይ በሚገርም ሁኔታ መቋቋም የቻሉት በቴክኖሎጂ እና በኢኮኖሚ በተጨማሪ በጣም በጣም ጠንካራ የሆነ የዴሊቨሪ ካምፓኒዎችን ሲስተም ስላላቸው ነው። በእኛ ሀገር እንደዚህ አይነት ካምፓኒዎች በጣም በልጽገው ለብዙ ህብረተሰብ ኮንቪነንት የሆነ የቀነሰ ስራ ራሱ አንኤምፕሎይመንት ከመቀነስ አንጻር በጣም ወጣት የሚሰራ ስራ ስለሆነ ፕሮባብሊ 2-3 ሚሊዮን ድረስ የሚያክል ወጣት ስራ መፍጠር የሚችል ነው። በደንብ ከተሰራ እና በዋናነት መደረግ ያለባቸው ነገሮች አንደኛው የእኛ ቢዝነስ በኢንፎርማል ፕሌየሮች ዶሚኔት የተደረገ ነው። ያ ማለት ፍቃድም ባይኖረውም በራሳቸው ሞተር ኦን የሚያደርጉ ሰዎች፣ የተወሰነ የመንግስት እንቅስቃሴ አለ። ግን እነዚህ ወደ ህጋዊ የሆኑ ነገሮችን ማምጣት ኢንፎርማል የሆነውን ቢዝነስ ወደ ፎርማል ማምጣት ያስፈልጋል። እነዚህ ድርጅቶች ደግሞ የሚያበረታታ የተለያዩ አይነት የህግ ማዕቀፎች አሁን በደንብ አሉ ለማለት ያስቸግራል። በአንድ ሁለት አንቀጽ ካልሆነ በደንብ ጋይድ የሚያደርግ የሚያበረታታ ይበል ማህበርም አሁን ለመመስረት ጥረት ያደረግን ነው። እስካሁንም የለም ራሱ እነዚህ ነገሮች መብት ለመጠበቅ ለማስከበር ኢቭን ደግሞ ህጋዊ ባልሆነ መልኩ ደግሞ የሚሰሩ የኛ ኤንትሪቶችም ካሉ ለመቅጣት እንደዚህ ለማድረግ ማህበርም አሁን ለመቋቋም ጥረት እያደረግን ነው። የህግ ያሉ የህግ ቻለንጆችን ሶልቭ ቢደረጉ ኢንፎርማል የሆኑትን ደግሞ ወደ ፎርማል ቢመጡ ይሄ ሴክተር የበለጠ ሊያድግ ይችላል ብዬ አስባለሁ።
አቶ ጥጋቡ በተመሳሳይ መንግስት እያዘጋጀ ያለውን የዲጂታል ካርታና የድረገጽ ክፍያ ስርዓትን ወደ ተግባራዊነት ሲያስገባ አሁን ካለው በተሻለ መልኩ አገልግሎታቸውን አሳልጠው መስራት እንደሚችሉ ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮች እንግዲህ ለዛሬ ያዝንላችሁን የጋቢና ቪዲዮ ዝግጅታችንን አጠናቀናል። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ፣ በትዊተር እንዲሁም በኢንስታግራም VOA አምሃሪክ ብላችሁ አድርሱን። gabinavi@voanews.com የኢሜል አድራሻችንን ተጠቀሙ። ፕሮግራሙን በመምራት ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር ነበርኩ። ደህና ደሩ።
ኮሎኔል ራዶኔ ቪኦኤ ሰገንታ